ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። እግዚአብሔር ይክበር ይመስገን። ዛሬ ደግሞ ኖ አንድ ላይ ፈቃዱ ሆኖ ሰብስቦን የምንማረው ክፍል ተከታታዩን የአንደኛን ሳሙኤል መጽሐፍ ጥናት ይሆናል። ዛሬ አብረን የምንመለከተው ከምዕራፍ 26 ቁጥር 25 እስከ ምዕራፍ 28 ቁጥር 19 ድረስ ያለው ነው። እግዚአብሔር አምላካችን ምሕረቱ ብዙ ስለሆነ እነሆ አንድ ላይ ደግሞ በጌታ መንፈስ ቅዱስ አስተማሪነት ቃሉን ያስተምረናል፣ ይናገረናል። ለኔና ለናንተ የሚጎለንን ነገር ደግሞ በቃሉ አማካይነት እየሞላ ወደፊት በክርስትና እርምጃችን እንድንራመድ እጃችንን ይይዛል። ወደቅን ዛልን ስንል እግዚአብሔር አይዟችሁ ይለናል፣ ያበረታታናል። አዎ ምስጋና ነው ታዲያ ያለን አይደለም እንዴ? ለጌታ ምስጋና ነው።
ምስጋና ነው ያለኝ ለዚህ ለጌታ
ዝማሬ እግዚአብሔር ይክበር ይመስገን። በዝማሬ የሚያገለግለን ወንድማችን ልግዛቸው ወርቁን ባለበት ስፍራ እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። እናመስግን። እግዚአብሔር አባታችንና አምላካችን ሆይ እናመሰግናለን። ያለፉትን ቀናት ሁሉ ነው ካንተ ይታ ስላልራቀን አንተም ደግሞ ስለጠበከን ስለታደከን እግዚአብሔር ወይ ከቁጥርም ስላላጎደልከን እጅግ አድርገን እናመሰግናለን። አቤቱ ጌታችንና መድኃኒታችን ሆይ በየቀኑ አንተ ለሕይወታችን የሚረባውን ነገር ትናገረናለህ። በቀናም መንገድ ትመራናለህ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። እኛ ላንተ ያለን ነገር ምስጋና ብቻ ነው። ብሩም ወርቁም ያንተ ስለሆነ ምን እንሰጣሃለን? አቤቱ ጌታችንና መድኃኒታችን ሆይ ከከናፍርቶቻችን የሚወጡትን የምስጋናን ቃላት እግዚአብሔር ሆይ እንድትቀበል በዚህች ሰዓት እንለምንሃለን። ጌታችንና መድኃኒታችን ሆይ በቀረው የሕይወታችን ዘመን ሁሉ አንተ እንዲሁ ምራን። አቤቱ ጎደሎ ነገራችንን አንተ ሙላ። የተጣመምንበትን ያነከስንበትን ነገር ሁሉ እንድታቃናልን እግዚአብሔር አምላካችን ሆይ እንለምንሃለን። ያላንተ የምንደገፍበት ያላንተ ተስፋ የምናደርግበት በዚህች ምድር የለምና ኢየሱስ ክርስቶስ የእግዚአብሔር ልጅ እባክህ ተለመነን። አንተ ጌታችንና መድኃኒታችን ነህ፣ ተስፋችንም ነህ። ጌታ ሆይ ዓለምን አንተን ብለን ትተናታልና አንተ አትተውን፣ አሳልፈም ደግሞ ለክፉ ለጠላት አትስጠን። እግዚአብሔር ሆይ ስለዚህ ሁሉ ክብር ተመስገን። በመድኃኒታችን በጌታችን በኢየሱስ ክርስቶስም ደግሞ ይህንን የሚኖረንን ጊዜና ቃልህን ባርክልን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 25 የሳሙኤል መሞትና ዳዊት ካቢጊያ ጋር ስለመገናኘቱ፣ አለፍ ብለን ደግሞ ከምዕራፍ 26 እና 27 ዳዊት እንደገና ለሳኦል ምህረት ማድረጉንና ወደ ፍልስጤም ምድር መሸሹንም ሰፋ በማድረግ መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን እግዚአብሔር በረዳን ጊዜ የምንመለከተው የዚያኑ ቀጣይ ክፍል ይሆናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ሳሙኤል ምዕራፍ 26 ቁጥር 25 አውጡ። አንደኛ ሳሙኤል ምዕራፍ 26 ቁጥር 25 ለተመልከቱ። እንዲህ ይላል ሳኦል ዳዊትን፣ ልጄ ዳዊት ሆይ ብሩክ ሁን፣ ማድረግን ታደርጋለህ፣ መቻልን ምትችላለህ አለው። ዳዊትም መንገዱን ሄደ፣ ሳኦልም ወደ ስፍራው ተመለሰ ይላል። ምንም እንኳ ወዳጆቼ ሳኦል እንደ ተሳሳተና ከእንግዲህ ወዲህ ዳዊትን እንደማሳድደው ቢናገርም ያባባሉ ጊዜያዊ ብቻ እንደነበር ዳዊት ያውቃል። የዳዊት ልብ በሐዘንና በተስፋ መቁረጥ መሰበሩን እንመለከታለን። ሁልጊዜ በሽሽት መኖርና በየዋሻውና በየጥሻው መኖር አስመርሮታል። ዳዊት ወደ ፍልስጤም ምድር መሸሹን የሚነግረን ደግሞ አንደኛ ሳሙኤል ምዕራፍ 27 ቁጥር 1 ነው። ሲናንብበው ዳዊትም በልቡ አንድ ቀን በሳኦል እጅ ጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም፣ ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ ድናለሁ አለ ይላል። ይህ ዳዊት ከነበረበት ከፍተኛ እምነት ደረጃ ዝቅ ማለቱን ነው የሚያሳየን። እንዲህ ያለ ነገር በዳዊት ሕይወት ውስጥ ያልተለመደ አልነበረም። የዳዊት እምነት ተዳክሟል ወዳጆቼ። እንዲህ ያለ ነገር በአብርሃም በይስሐቅና በያዕቆብ ሕይወትም ደርሶባቸዋል። እንዲያውም ታላላቅ የእግዚአብሔር ሰዎች በሙሉ በዚህ መንገድ አልፏል። እኔና እናንተ ከዚህ የምንማረው ቁም ነገር አለ። ምናልባትም በአሁኑ ሰዓት እንኳ ይህንን የራዲዮ መልእክት እያዳመጣችሁ ሳለ በተለያየ አይነት ችግር ውስጥ ምናልባትም በጨለማ ሸለቆ ውስጥ የወደቃችሁ ትኖሩ ይሆናል። ከዚህ ስፍራ መውጣት ይችል ይሆንን በማለት ራሳችሁን በጥያቄ ሞላችሁም ትኖሩ ይሆናል። ብዙ ጊዜ ለችግራችን መፍትሄ የሌለው መስሎ ይታየናል። ግራ ቀኙ ጨለማ ሆኖብን ብቻችንን የሐሳብ ኩንታል ተሸክመን የምንንገዳገድ ሰዎች ልንኖር ምን ይችላልን? ግን ወዳጆቼ ብቻችንን አይደለንም፣ ሌሎች ብዙዎችም በዚህ መንገድ እያለፉ ነው። በጌታ ደስ ይበላችሁ ወገኖቼ፣ ከኔና ከናንተ በፊት ዳዊት በዚህ መንገድ አልፏል። በክርስትና ሕይወታችን ዳዊት መጽናኛችን የሆነው በዚህ ምክንያት ነው ረጅም ጊዜ በሽሽትና በመባዘና ሳልፏል። አንዳንድ ጊዜ ዳዊት የተመኛቸውንና ያሰባቸውን ነገሮች የጨበጠ መስሎት እጁን እንደዘረጋ የቀረባቸውም ቀናት ብዙዎች ናቸው። ባዶ ተስፋ፣ በቃ ባዶ ተስፋ። እስቲ ከቁጥር 2 እስከ 6 ያሉን አብረን አንድ ላይ እንመልከት። ዳዊትም ከርሱ ጋር የነበሩ 600 ሰዎች ተነስተው ወደ ጌት ንጉስ ወደ አሜሄ ልጅ ወደ አንኩስ አለፉ። ዳዊትና ሰዎቹም እያንዳንዳቸው ከነቤተሰቡ ከአንኩስ ጋር በጌት ውስጥ ተቀመጡ። ከዳዊትም ጋር እስራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት አቢግያ ሁለቱ ሚስቶቹ ነበሩ። ሳኦልም ዳዊት ወደ ጌት እንደኮበለለ ሰማ። ከዚያም በኋላ ደግሞ አልፈለገውም ይላል። እንግዲህ እዚህ ላይ ተመልከቱ፣ ዳዊት በጣም አዝኗል፣ ተክዟል፣ ተስፋም ቆርጧል። እዚህ ላይ ደግሞ ማድረግ ያልነበረበትን ሲያደርግ እንመለከታለን። የእስራኤልን ምድር ትቶ በፍልስጤም አገር ለመኖር ሄደ። ከሁኔታዎች አስጨናቂነትና እርሱ ከወሰደው እርምጃ አንጻር ስንመለከተው የእግዚአብሔር ሰውነቱን የሚያሳየን ምስክር ማግኘት ሊከብደን ይችላል። አስተዋላችሁ አይደል? እርሱ ከወሰደው እርምጃ አንጻር ስንመለከተው የእግዚአብሔር ሰውነቱን የሚያሳየን ምስክር ማግኘት ሊከብደን ይችል ይሆናል። እንግዲህ በጌታ የተወደዳችሁ አድማጮች፣ አሁን የምዕራፍ 27 ጥናት በዚህ ላይ እንገታና ወደ ምዕራፍ 28 ደግሞ እንሸጋገራለን። የዚህ የምዕራፍ 28 አብይ ሐሳቡ ሳኦል በአይንዶር ከነበረች አንዲት መናፍስት ጠሪ ሴት ጋር ስለ መነጋገሩ የሚያወሳ ይሆናል። ልብ በሉ፣ የዚህ የአንደኛ ሳሙኤል ምዕራፍ 28 አብይ ሐሳቡ ሳኦል በአይንዶር ከነበረች አንዲት መናፍስት ጠሪ ጋር ስለ መነጋገሩ የሚል ይሆናል። ወገኖቼ፣ በአይንዶር ከነበረችው መናፍስት ጠሪ ጋር ሳኦል ያደረገው ንግግር ብዙ ጥያቄዎችን ሊያስነሳ ይችላል። አከራካሪውና ዋናው ጥያቄ ግን ከሳሙኤል ጋር የተያዘ ነው። በእውነት ይህቺ መናፍስት ጠሪ ሳሙኤልን ከሞት አስነስተዋለችን? ይህን በተመለከተ የተለያዩ ገለጻዎች ተሰጥተዋል። አንደኛ፣ አንዳንዶች ሁኔታው ማስመሰል የታየበት እንጂ በትክክል ሳሙኤልን ከሞት አላስነሳችውም ይላሉ። ሁለተኛ፣ አንዳንዶች ደግሞ በጣም እንወደው ከነበረው ሙት ሰው ጋር ለመገናኘት ያለን ጽኑ ምኞት ለስህተት እንደሚያጋልጠን የሚያመለክት ነው ይላሉ። ሶስተኛ፣ በዚህ ምድብ ያሉ ወገኖች ደግሞ ጠንቋይቷ በትክክል ሳሙኤልን ከሞት አስነስተዋለች በማለት ያምናሉ። ይህ አባባል ከተቀሩት የቅዱሳት መጻሕፍት ክፍሎች ጋር ስለማይጣጣምልን መቀበል ያዳግታል። ከዚህ በመቀጠል ፍልስጤማውያን ለማጥቃት ማቀዳቸውና ሳኦል በአይንዶር ከነበረች መናፍስት ጠሪ ጋር መነጋገሩን የሚያወሳውን ክፍል ከቁጥር 1 እስከ 4 ባለው ስፍራ አብረን እንመለከታለን። እንዲህም ሆነ በዚያ ወራት ከእስራኤል ጋር ይዋጉ ዘንድ ፍልስጤማውያን ጭፍሮቻቸውን ለሰልፍ ሰበሰቡ። አንኩስም ዳዊትን፣ አንተና ሰዎች ከኔ ጋር ወደ ሰልፍ እንድትወጡ በርግጥ እወቅ አለው። ዳዊትም አንኩስን፣ አሁን ባሪያ የሚያደርገውን ታያለህ አለው። አንኩስም ዳዊትን፣ እንግዲህ በዘመኑ ሁሉ ራሴን ጠባቂ አደርግሃለሁ አለው። ሳሙኤል ግን ሞቶ ነበር። እስራኤልም ሁሉ አልቅሰውለት ነበር። በከተማውም በአርማቴም ቀብረውት ነበር። ሳኦልም መናፍስት ጠሪዎችንና ጠንቋዮችን ከምድር አጥፍቶ ነበር። ፍልስጤማውያንም ተሰብስበው መጡ፣ በሱነምም ሰፈሩ። ሳኦልም እስራኤልን ሁሉ ሰበሰበ የሚልን ቃል ከዚህ ክፍል እናገኛለን። ወዳጆቼ፣ እስራኤልን ለመውጋት ፍልስጤማውያን እንደገና ጦራቸውን ሰብስበዋል። አብሯቸው እስራኤላውያንን እንደሚወጋ ሳኦል ለፍልስጤማውያን የገባላቸው ቃል አልነበረም። በተቻለውም መጠን እንዲህ ያለ ውሳኔ ያደርግም ነበር። ሳኦል ጊልቦዋ በሚባል ስፍራ ጦሩን ሰብስቧል። ከቁጥር 5 እስከ 7 ያለውን ተመልከቱ። ሳኦልም የፍልስጤማውያንን ጭፍራ ባየ ጊዜ ፈራ፣ ልቡም እጅግ ተንቀጠቀጠ። ሳኦልም እግዚአብሔርን ጠየቀ። እግዚአብሔርም በሕልም ወይም በኡሪም ወይም በነቢያት አልመለሰለትም። ሳኦልም ባሪያዎቹን፣ ወደ እርሷ ሄጄ ጠይቅ ዘንድ መናፍስትን የምትጠራ ሴት ፈልጉልኝ አላቸው። ባሪያዎቹም፣ እነሆ መናፍስትን የምትጠራ አንዲት ሴት ባይንዶር አለች አሉት። ይህንን ልብ በሉ። ሳኦል ከእግዚአብሔር መልስ ስላጣ ፊቱን ወደ ሰይጣን መልሷል። ይህቺ ሴት ባስመሳይነት የተካነችና በከፊልም ቢሆን መናፍስት የሚጠቀምባት ልትሆን ትችላለች። በዚህ ዘመን በመላው ዓለም ብዛት ያላቸው መናፍስት ጠሪዎች አሉ ወዳጆቼ። ሰዎች ከሞቱ ዘመዶቻቸው መንፈስ ጋር ለመገናኘት ከፍተኛ ፍላጎት አላቸው። ይህ ፍላጎታቸው ትክክል እንደሆነ ለማሳየትም ባይንዶር የነበረችውን መናፍስት ጠሪ ሴት እንደ ማስረጃ ይጠቅሳሉ። ይህቺ ሴት ሳሙኤልን ከሞት ልታስነሳው እንደቻለች ይናገራሉ። ጥያቄው ግን በእርግጥ ሳሙኤል ከሞት ተነስቶ ከሳውል ጋር ተገናኝቷልን የሚል መሆን አለበት። እውነት ከሆነ ይህ ጥቅስ ብቸኛው የቅዱሳት መጻሕፍት ክፍል መሆኑ ነው። አስተዋላችሁ? ይህ ነገር እውነት ከሆነ ይህ ጥቅስ ብቸኛው የቅዱሳት መጻሕፍት ክፍል መሆኑ ነው ማለት ነው። ለዚህ ጥያቄ መልስ ለመስጠት ከመሞከሬ በፊት ግን ከሙታን መንፈስ ጋር ግንኙነት ማድረግን መጽሐፍ ቅዱስ በግልጽ እንደሚቃወም ልነግራችሁ ፈልጋለሁ። ይህንን በተመለከተ ዘዳግም ምዕራፍ 18 ከቁጥር 9 እስከ 14 ኦሪት ዘዳግም ምዕራፍ 18 ከቁጥር 9 እስከ 14 አምላክህ እግዚአብሔር ወደሚሰጥህ ምድር በገባ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በሳት የሚያሳልፍ ሟርተኛም ሞራ ገላጭም አስማተኛም መተተኛም በድግምት የሚጠነቁልም መናፍስትንም የሚጠራ ጠንቋይም ሙታን ሳቢም ባንተ ዘንድ አይገኝ። ይህን የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክ እግዚአብሔር ከፊት ያሳድዳቸዋል። አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም ሁን። የምትወርሳቸው እነዚያ አሕዛብ ሞራ ገላጮችንና ሟርተኞችን ያዳምጣሉ። አንተ ግን እንዲሁ ታደርግ ዘንድ አምላክ እግዚአብሔር ከልክሎሃል ይላል። እንግዲህ አስተውሉ ወዳጆቼ፣ እግዚአብሔር እንደዚህ አይነት ነገሮችን እንደሚጠላ የእግዚአብሔር ቃል በግልጽ ይናገራል። በዚህ ኃጢአት ምክንያት በአንዳንድ አገሮች ላይ እግዚአብሔር ፍርድ አውርዷል። እርሱን ትተው ወደዚህ ወደ ተጠላ ነገር በመመለሳቸውም እግዚአብሔር የራሱን ሕዝብ እንኳ ሳይቀር ከገዛ አገራቸው አባሯቸዋል። ወገኖቼ፣ የዚህ አይነት ልምምድ በተለያየ መልኩ አሁን በአገራችን እየተስፋፋ ነው። ቅዱሳት መጻሕፍት ከዚህ ነገር እንድንርቅ ከማስጠንቀቃቸውም በላይ ይህ ልምምድ እንደሚስፋፋም ይናገራሉ። የአልዓዛርንና የአብታሙን ሰው ታሪክ ስታነቡ በሉቃስ ምዕራፍ 16 ከቁጥር 19 እስከ 31 ባለው ስፍራ የአልዓዛርንና የአብታሙን ሰው ታሪክ ስታነቡ ይህ ሰው በሕይወት ወዳሉ ዘመዶቹ መመለስ እንደማይችል ለአብታሙ ሰው ሲነግረው እንመለከታለን። ጳውሎስ ወዳጆቼ ወደ ሰማያት ተወስዷል። ይሁን እንጂ ያየውንና የሰማውን ሁሉ ማውራት እንደሌለበት ተነግሮታል። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 4 ያለውን ስፍራ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 4 ያለውን መመልከት ይቻላል። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ደግሞ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ጳውሎስ የርሱ መምጣት በታምራት ሁሉና በመልክቶች በአሰተኞች ድንቆችም በአመጽም መታለል ሁሉ እንደ ሰይጣን አሰራር ነው ይላል። ጳውሎስ ለወጣቱ ሰባኪ ለጢሞቴዎስ ሲጽፍለትም መንፈስ ግን በግልጥ በኃጢአተኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን ያጋንንትን ትምህርት እያዳመጡ ሃይማኖትን ይክዳሉ በማለት ተናግሯል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1ን ይመለከቷል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1ን በኋላ ተመልከቱ። ዛሬ በብዙ አገሮች ሰይጣን እንደ እግዚአብሔር እየተመለከ ነው። የእግዚአብሔር ቃል ያጋንንት ትምህርትና አምልኮ እንደሚስፋፋ ይናገራል። ቆይት ብላችሁ ከአንደኛ ሳሙኤል ምዕራፍ 28 ከቁጥር 8 እስከ 13 ያለውን ስፍራ ብትመለከቱ ሳኦል ባይንዶር ወዳለችው መናፍስት ጠሪ ሴት ሲሄድ እንመለከታለን። ሳኦል በዚህ ክፍል መሰረት ማለት ነው ባይንዶር ወዳለችው መናፍስት ጠሪ ሴት ጋር ሲሄድ እንመለከታለን። ሴትየዋ ልዩ አይነት ፍጥሯን ከምድር ሲወጡ ተመልክታለች። ይህም ደግሞ አስደንግጦታል ሳኦልን። እርሱም መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው መጣ፣ መጎናጸፊያም ተጎናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ የሚለውን ቃል ደግሞ በቁጥር 14 ላይ እንመለከታለን። በጌታ የተወደዳችሁ አድማጮቼ ይህን ክፍል ረጋ ብላችሁ ብታነቡ ሳኦል ሳሙኤልን በፍጹም እንዳላየ ትረዳላችሁ። አስተዋላችሁ? ይህንን ክፍል ቀስ ብላችሁ በርጋታ ብታነቡ ሳኦል ሳሙኤልን በፍጹም እንዳላየ ትረዳላችሁ። መጎናጸፊያ የለበሰ ሽማግሌ ሰው እንዳየች የተናገረችው መናፍስት ጠሪዋ ሴት ነበረች እንጂ ሳሙኤል ከቶ አላየው። ይህንን ክፍል ደጋግማችሁ አንብቡት። ምናልባትም ይህቺ ሴት በሕይወት በነበረበት ጊዜ ሳሙኤልን አላየችው፣ ሽማግሌ ሰው ስላየች ብቻ ሳሙኤል ነው ብላ አመነች። አጋንንት ደግሞ ራሳቸውን በግዙፍ አካል መግለጥ ይችላሉ። ራሷን ለሰይጣን አዘጋጅታለች፣ ሰይጣን ደግሞ ተጠቀመባት። እስቲ ቁጥር 15ን እናንብብ። ሳሙኤልም ሳኦልን ለምን አወከኝ? ለምን ሳስነሳኸኝ አለው። ሳኦልም መልሶ ፍልስጤማውያን ይወጉኛልና እጅግ ተጨንቄአለሁ፣ እግዚአብሔርም ከኔ ርቋል፣ በነቢያት ወይም በሕልም አልመለሰልኝም፣ ስለዚህ የማደርገውን ታስታውቀኝ ዘንድ ጠራሁ አለው ይላል። እንግዲህ ተመልከቱ፣ እግዚአብሔር ሳኦልን ትቶታል። ፍልስጤማውያን እየተቃረቡ ስለነበረ ሳኦል የሚይዝ የሚጨብጠው ነገር ጠፍቶታል። ከቁጥር 16 እስከ 19 ያለውን ደግሞ አለፍ ብላችሁ ተመልከቱ። ምንም የተነገረ አዲስ ነገር አለመኖሩ የሚያስገርም ነው። በዚህ ክፍል መሰረት ክፍሉን ላንብብላችሁ። ሳሙኤልም ማለ እግዚአብሔር ከራቀ ጠላትህን ከሆነ ለምን ትጠይቀኛለህ? እግዚአብሔርም በቃሌ እንደተናገረ አድርጓል። እግዚአብሔርም መንግሥትህን ከእጅ ነጥቆ ለጎረቤትህ ለዳዊት ሰጥቶታል። የእግዚአብሔርን ቃል አልሰማህምና በአማሌቅም ላይ ታላቅ የሆነ ቁጣውን አላደረክምና ስለዚህ ዛሬ እግዚአብሔር ይህን ነገር አድርጎባል። እግዚአብሔርም እስራኤልን ከአንተ ጋር በፍልስጤማውያን እጅ አሳልፎ ይሰጣል። ነገ አንተና ልጆችህ ከእኔ ጋር ትሆናላችሁ፣ እግዚአብሔርም የእስራኤልን ጭፍራ ደግሞ በፍልስጤማውያን እጅ አሳልፎ ይሰጣል ይላል። እንግዲህ ተመልከቱ፣ ሳኦል ምንም አዲስ መረጃ አላገኘም። ገና ከመሞቱ በፊት ይህ ሰው የሳኦልን በእግዚአብሔር መናቅ፣ ጥፋትና ሞት ሳሙኤል አስቀድሞ ተናግሮ እንደነበር ታስታውሳላችሁ። ምንም እንኳን ወዳጆቼ ከመናፍስት ዓለም ጋር ለመገናኘት ሙከራ ቢያደርግም ሳኦል ያገኘው መጽናኛ ምሪትም ሆነ አዲስ መረጃ ከቶ አልነበረም። በቃ ይህ ሁኔታ ከኢዮብ ጓደኞች አንዱ የተናገረውን ያስታውሰኛል። ይህ ሰው አንድ አይነት አስደናቂ መገለጥ እንዳገኘ ይናገራል። ቆየት ብላችሁ ኢዮብ ምዕራፍ 4 ከቁጥር 12 እስከ 17 ያለውን ስፍራ ተመልከቱ። ኢዮብ ምዕራፍ 4 ከቁጥር 12 እስከ 17 ያለውን ስፍራ አንብቡ። ይህ ሰው ይህን አስደናቂ ልምምድ ከተለማመደ በኋላ እንኳ ምንም የተረዳው መሠረታዊ አዲስ ነገር የለም። በእውኑ ሰው በእግዚአብሔር ፊት ሊነጻ ይችላልን የሚለው አባባል ድሮውንም ያለና የነበረ አባባል ነው። ያ መንፈስ ምንም አዲስ ነገር አልገለጠለትም። ባይንዶር የነበረችው መናፍስት ጠሪ ሴት ከተናገረችው ወይም ካደረገችው ጋር እግዚአብሔር ምንም ግንኙነት እንደሌለው ግልጽ ሊሆንልን ይገባል። በመጀመሪያ ደረጃ እግዚአብሔር ሳሙኤልን ከሞት ያስነሳበት ምክንያት የለም። ታዲያ ሰይጣን ሳሙኤልን ከሞት አስነስቶት ይሆንን? ጥያቄው እዚህ ላይ ነው። ሁላችሁም ይህንን ጥያቄ ትጠይቁ ይሆናል። እኔ ይህ ጥያቄ ብዙ ጊዜ ከሰዎች አጋጥሞኛል። ከቅዱሳት መጻሕፍት እንደምንመለከተው ወዳጆቼ በሙታን ላይ ሥልጣን ያለው ክርስቶስ ብቻ ነው። ሙታንን ሊያናግራቸው የሚችለው እርሱ ነው። ሳኦል እግዚአብሔርን ትቷል። ሰማይ በሳኦል ላይ ስለተዘጋበት ፊቱን ወደ ገሃነም መመለስ ፈለገ። ለሳኦል የታየው ሳሙኤል ነበርን? ይህ ጥያቄ ደግሞ ይህ ነው። ይህም በተመለከተ የተለያዩ ገለጻዎች ተሰጥተዋል። አንዳንዶች ደግሞ ይህ ፍጹም ሐሰት ነው ይላሉ። ሊሆንም ሊታሰብ የማይቻል ነገር እንደሆነ ነው የሚያስቡት። በበኩሌ ግን በመናፍስት ጠሪዋ የተደረገው ነገር ልዕለ ተፈጥሯዊ እንደነበር አስባለሁ። እንዲህ ስል ግን የእግዚአብሔር ሥራ ነበር ማለቴ እንዳልሆነ እንዲታወቅልኝ ይፈልጋለሁ። ሰዎች በሞት ከተለያዩ ወዳጆቻቸው ጋር ለመገናኘት ካላቸው ጽኑ ፍላጎት የተነሳ ከመናፍስቱ ዓለም ጋር ለመገናኘት ይሞክራሉ። ይህ ግን በጣም አደገኛ ነው ወዳጆቼ። አንዳንዶች ደግሞ መናፍስት ጠሪዋ ሴት በእርግጥ ሳሙኤልን ከሞት አስነስተዋለች ይላሉ። በጌታ የተወደዳችሁ ወገኖቼ ይህ አባባሌ ግን ትክክል አይደለም። አስተዋላችሁ? ይህ አባባሌ ግን ትክክል አይደለም። ከተቀሩት የቅዱሳት መጻሕፍት ክፍሎችም ጋር የሚጣጣም አይደለም። አንደኛ ዜና ምዕራፍ 10 ቁጥር 13 አንደኛ ዜና ምዕራፍ 10 ቁጥር 13 እንዲሁ ሳኦል በእግዚአብሔር ላይ ስላደረገው ኃጢያት የእግዚአብሔርንም ቃል ስላልጠበቀ ሞተ ይላል። እንግዲህ ሳኦል ያደረገው እግዚአብሔር የማይወደውን ነገር ነበር ማለት ነው። አንዳንዶች ደግሞ አንደኛ ሳሙኤል ምዕራፍ 8 ቁጥር 12 ላይ አንደኛ ሳሙኤል ምዕራፍ 8 ቁጥር 12 ላይ ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምጽ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ የሚለውን በመጥቀስ እግዚአብሔር ሳሙኤል ከሞት እንዲነሳ እንዳደረገ ለማስረዳት ይሞክራሉ። በበኩሌ ከዚያ አባባል ጋር እኔ ወገኖቼ አልስማማም። ሳሙኤልን ተመስሎ የታያት ክፉ መንፈስ እንጂ ራሱ ሳሙኤል ሊሆን አይችልም። እግዚአብሔር ለሳኦል አልተናገረው። ከሁሉ የሚከፋው ደግሞ ሳኦል ለእግዚአብሔር አልተናገረው። ያን ከሙታን ጋር መገናኘት አይችልም። ይህ ተጀምሮ እስኪፈጸም ድረስ ሰይጣናዊ ሥራ ወይም ደግሞ አሰራር ነው። ሞቶ የነበረና እንደገና በሕይወት የሚኖር አንድ ብቻ ነው። እስቲ ቃሉን ላንብብላችሁ። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ያውም እኔ ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ራእይ ምዕራፍ 1 ከቁጥር 17 እስከ 18 ያለውን ተመልከቱ። ራእይ ምዕራፍ 1 ከቁጥር 17 እስከ 18 ያለውን መመልከት ይቻላል። የሞትና የሲኦል ቁልፍ ያለው እንግዲህ ወገኖቼ በኢየሱስ ክርስቶስ እጅ ብቻ ነው። እርሱ ሞቶ ነበር፣ አሁን ግን ሕያው ነው። ከመናፍስት ዓለም ጋር ግንኙነት ለማድረግ ብትችሉ እንኳን ግንኙነታችሁ ከአጋንንት ጋር ነው የሚሆነው። ምክንያቱም እንደ መንግሥተ ሰማይ ሁሉ ጋንምም የራሱ ተናጋሪዎች አሉት። ወደ ሞት ዓለም ሄዶ የተመለሰ ኢየሱስ ክርስቶስ ብቻ ነው። አድማጮቼ አንተስ ለምን ድምፁን አትሰማም? ሞቼም ነበርኩ እነሆም ከዘላለም እስከ ዘላለም ድረስ ያው ነኝ ይልሃል። እርሱ ሊረዳህ ይችላል። የምትፈልገው ደህንነትን ከሆነ ወደ እርሱ ሂድ። ወዳጄ ሆይ የእግዚአብሔር ልጅ መድኃኒዓለም ኢየሱስ ክርስቶስ ለኔና ለአንተ ሲል ሞቶ ነበር፣ በታላቅ ኃይልም ከሞት ተነስቷል። ይህ በጌታ የተወደዳችሁ አድማጮች ዛሬው ምሽት ጥናታችን በዚህ ላይ ያበቃል። እግዚአብሔር በብዙ እንደባረካችሁና ጥያቄዎቻችሁን በቃሉ በኩል እንደመለሰላችሁ ግፍ እኔ ታይሁን ደግሞ ነገ ይድንላችሁ እንቀርባለን። ደህና አደሩ። ጌታዬ መታለ